ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ ራዲዮ በ19፣ 25 እና 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በበርበራ ወደብ ጉዳይ ተቃዋሚ ፓርቲዎች አስተያየት ሰጥተዋል። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። ከሳምንታት በፊት ግጭት ተቀስቅሶባቸው የነበሩ የኤፍራታ ግድምና ጅሌ ጥሙጋ መረጋጋታቸው ተነግሯል። የዚህም ዘገባ ደርሶናል፣ ከዜናው በኋላ ከሚቀርቡት ውስጥ ነው። ሰኞ ጥር 6 2016 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ደግሞ ቢል አንድራዴ ነው። ዛሬ የዕለቱ ልዩ ቀን በዚህ በዩናይት ስቴትስ የማርቲን ሉተር ኪንግ የእውቁ የነጻነት ታጋይ የሚታሰቡበት ቀን ነው። በተለያዩ ዝግጅቶችና እንቅስቃሴዎች እየተከበረ ነው። ይህንም የተመለከተ ዝግጅት ይኖረናል። የሳምንቱ የዕለቱ ዜና አቅራቢ እንግዲህ ወልዴ ነው። ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜናዎች።
በድጋሚ እንደምናመሻችሁ። የገለልተኛ አገራት ንቅናቄ የግዛት አንድነቷን እንዲደግፍ ሶማሊያ በመወትወት ላይ ነች። የአሜሪካ መርከብ በሁቲ ሚሳኤል መመታቱ፣ እንዲሁም ዓለም የመጀመሪያውን የትሪሊዮን ዶላር ባለጸጋ በአስር ዓመት ውስጥ ታያለች መባሉ ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የገለልተኛ አገራት ንቅናቄ ጉባኤ በኡጋንዳ መዲና ካምፓላ በመካሄድ ላይ ሲሆን የሐማስና የእስራኤል ጉዳይ ዋና መነጋገሪያ እንደሚሆን ይጠበቃል። የሶማሊያና የፍልስጤማውያን ተወካዮች በበኩላቸው ለየራሳቸው ድጋፍ ለማሰባሰብ እንደሚጥሩ አስታውቀዋል። ሶማሊያ የግዛት አንድነቷ እንዲጠበቅ ከንቅናቄው 120 አባላት አገራት ድጋፍ እንደምትሻ ስትገልጽ፣ የፍልስጤም ተወካዮች ደግሞ አባል አገራት በጋዛ በመካሄድ ላይ ያለው ጦርነት የሚያበቃበትን መንገድ እንዲሹ ይጠይቃሉ ተብሏል። ኢትዮጵያ ከራስ ገዟ ሶማሌላንድ ጋር ለወደብና ባህር ኃይል አገልግሎት የሚውል ቦታ በቀይር ባህር ላይ እንድታገኝ የሚያስችል የመግባቢያ ስምምነት በቅርቡ መፈረሟን አስመልክቶ ለቪኦኤ አስተያየት የሰጡት በሶማሊያ የውጭ ጉዳይ ሚኒስቴር ቋሚ ጸሐፊ የሆኑት ሐምዛ አዳ ሃዶው ስምምነቱ የአገራችንን መብት ሉዓላዊነትና አንድነት የሚጥስ በመሆኑ የገለልተኛ አገራት ንቅናቄው ከጎናችን የሚቆም ከሆነ በአሁኑ ወቅት ያለንን ሰላም ጠብቀን ለመቆየት እንደምንችል እምነት አለን ብለዋል። ከንቅናቄው 120 አባላት መካከል 93ቱ የተገኙበት ጉባኤ ዛሬ ሰኞ ሲከፈት የአረብ አገራት ተወካዮች የጋዛ ጉዳይ የጉባኤው ትኩረት እንዲሆን ጠይቀዋል። ተወካዮቹ እስራኤል ጋዛ ውስጥ በመፈጸም ላይ ያለችው ጭካኔ የተሞላበት የዘር ማጥፋት ብለው የገለጹት ክስተት ጉባኤው ትክክለኛ ቋንቋ እንዲፈልግለትም ጠይቀዋል። የአባል አገራት መሪዎች በዚህ ሳምንት መጨረሻ ወደ ካምፓላ ከማቅናታቸው በፊት ሶማሊያም ሆነች ፍልስጤም ተወካዮች ሌሎቹን የጉባኤ ተሳታፊዎች ለማሳመንና አጀንዳቸው በውሳኔ ሐሳብ ውስጥ እንዲካተት ለማድረግ የአምስት ቀናት ጊዜ አላቸው ተብሏል። ንብረትነቱ የአሜሪካ የሆነ መርከብ በሁቲ የተተኮሰ ነው በተባለ ሚሳኤል በየመን ባሕረ ሰላጤ ላይ ዛሬ ሰኞ መመታቱ ታውቋል። ጥቃቱ የመጣው የሁቲ አማጽያን በቀይ ባህር ወደሚገኝ የአሜሪካ ጦር መርከብ አቅጣጫ ጸረ መርከብ ክሩዝ ሚሳኤል በተኮሱ ከአንድ ቀን ባነሰ ጊዜ ውስጥ መሆኑን የአሶሴትድ ፕሬስ ዘገባ አመልክቷል። የዛሬው ጥቃት ጂብራልተር ኢግል በተሰኘችው መርከብ ላይ የተፈጸመ ሲሆን የሁቲ አማጽያን ለጥቃቱ ወዲያውኑ ኃላፊነት አልወሰዱም። ይህም አሜሪካ በሁቲ ላይ ድብደባ ከጀመረች ወዲህ ተፈጥሮ የነበረውንና በቀይ ባህር ላይ የሚታየውን ውጥረት ያባብሳል ተብሏል። የእስራኤልና የሐማስ ጦርነት መፈንዳቱን ተከትሎ ሁቲዎች በቀይ ባህር ላይ በሚመላለሱ መርከቦች ላይ ጥቃት መፈጸም መጀመሪያቸውን እስያንና መካከለኛው ምስራቅን ከአውሮፓ ጋር የሚያገናኘው የንግድ መስመርን አውኮታል። ጥቃቱ የተፈጸመው ከኤደን 177 ኪሎ ሜትር ርቀት ላይ እንደሆነና መርከቢቱ ከሰማይ በሚሳኤል መመታቷን ካፒቴኑ ሪፖርት ማድረጋቸውን በመካከለኛው ምስራቅ በሚገኙ የውሃ አካላት ላይ የሚያተኩረውና የእንግሊዝ የባህር ላይ ንግድ ክወና የተሰኘው ተቋም አስታውቋል። አምብሬና ድራያድ ግሎባል የተሰኙ የግል የደህንነት ተቋማት ለአሶሴትድ ፕሬስ እንደገለጹት መርከቢቱ ማርሻል አይላንድ የተሰኘችውን ደሴት ባንዲራ የምታውለበልብ እቃ ጫኝ ስትሆን የአሜሪካ ማዕከላዊ እዝ ጥቃቱ መፈጸሙን አምኖ የሁቲ አማጽያንን ተጠያቂ አድርጓል። ሆኖም ግን በሰዎች ላይም ይሁን በመርከቢቱ ላይ ይህ ነው የሚባል ከፍተኛ ጉዳት አለመድረሱ እና ጉዞዋን መቀጠሏን እዙ ጨምሮ ገልጿል። ዓለም የመጀመሪያውን የትሪሊየን ዶላር ባለጸጋ ትሪሊየነር በአስር ዓመታት ውስጥ ልታይ እንደምትችል ድህነትን በመዋጋት ላይ የሚሠራው ኦክስፋም ኢንተርናሽናል ዛሬ ባወጣውና በዓለም በሚታየው የሀብት አለመመጣጠን ላይ ባተኮረው ሪፖርቱ አመልክቷል። ሪፖርቱ በዳቮስ ስዊዘርላንድ ከሚደረገው የዓለም የኢኮኖሚ ጉባኤ በተመሳሳይ ወቅት እንዲወጣ የተደረገ ሲሆን በጉባኤው ላይ የሚሳተፉት የፖለቲካና የንግድ መሪዎች እጅ እንዲደርስ የታሰበ ነው። በዓለም የሚታየው የሀብት አለመመጣጠን በየዓመቱ በሚደረገው ጉባኤ ላይ ትኩረት እንዲያገኝ የሚጥረው ኦክስፋም ኢንተርናሽናል አለመመጣጠኑ በኮሮና ወረርሽኝ ምክንያት ይበልጥ እንደሰፋ አስታውቋል። የተስላ ኩባንያ ዋና ሥራ አስፈጻሚ ኢላን መስክና የአማዞኑ መስራች ጄፍ ቤዞስን ጨምሮ በዓለም አምስት መሪ ባለጸጋዎች ባለፉት ሦስት ዓመታት ውስጥ ዓለም በኮሮና ወረርሽኝ ችግር ውስጥ በወደቀበት ወቅት ሀብታቸው 114 በመቶ እንደጨመረ ድርጅቱ ገልጿል። ሁኔታው በዚሁ ከቀጠለ የመጀመሪያው ትሪሊየነር 1000 ቢሊዮን ዶላሮች ያሉት ባለሀብት በአስር ዓመታት ውስጥ ሊፈጠር እንደሚችል ድርጅቱ ተንብየዋል። ባለ ትሪሊየን ዶላር ባለቤቱ አሁን በሀብት ማማ ላይ ከወጡት ሰዎች ውስጥ ላይሆንም እንደሚችል የጠቆመው ድርጅቱ እውን የሚሆን ከሆነ ግለሰቡ ወይም ግለሰቧ አሁን ሳውዲ አረቢያ ካላት ሀብት እኩል ይኖረዋል ወይም ይኖራታል ማለት ነው ብሏል። በአሁኑ ወቅት ኢላን መስክ 250 ቢሊዮን ዶላር የሚጠጋ ሀብት ባለቤት በመሆን ቀዳሚውን ስፍራ እንደሚይዙ የጠቆመው ድርጅቱ በተቃራኒው 5 ቢሊዮን የሚሆኑና በታዳጊ ሀገራት የሚገኙ ሰዎች ይበልጥ ድሃ ሆነዋል ብሏል። ይህም ባለጸጋ ሀገራቱ በኮሮና ወረርሽኝ ምክንያት ቤት በተዋለበት ወቅት ለዜጎቻቸው ሲያደርጉ የነበረውን የገንዘብ ድጋፍ አይነት ታዳጊ ሀገራቱ ማድረግ ባለመቻላቸው እንደሆነ ታውቋል። ክብራትና ክብራን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። አሜሪካ ታዋቂውን የሰብአዊ መብት ተሟጋች ማርቲን ሉተር ኪንግ ዛሬ አስባውላለች። ቀኑ በሰልፍ በጸሎት እና በሌሎችም የበጎ ፈቃድ አገልግሎቶች ሲከበር ውሏል። ፕሬዚደንት ጆ ባይደን በፊላደልፊያ በሚገኝ በአንድ ችግረኞችን በሚመግብ ድርጅት በበጎ ፈቃደኝነት ሥራ እንደሚሳተፉ ይጠበቃል። ምክትላቸው ካማላ ሃሪስ በደቡብ ካሮላይና በመገኘት ዜጎች ድምፃቸውን ለፍትህና በመሠረታዊ መብቶች ላይ የተደቀኑ አደጋዎችን ለመታገል እንዲጠቀሙ የሚያበረታታ ንግግር እንደሚያደርጉ ከዋይት ሀውስ የተገኘው መረጃ አመልክቷል። አሜሪኮርፕ በተሰኘው የበጎ አድራጎት ድርጅት አማካኝነት ዜጎች በተለያዩ የማኅበረሰብ አገልግሎቶች ይሳተፋሉ። በየዓመቱ በጥር ወር ሦስተኛው ሰኞ አሜሪካውያን በ1950ዎቹ እና በ1960ዎቹ ሰላማዊ ትግል በመምራት የዘር ልዩነትን በመታገልና ለጥቁሮች መብት መከበር እንዲሁም በምርጫ የመሳተፍን መብትን ለማስከበር ትግል ያደረገውን ማርቲን ሉተር ኪንግ ያስባሉ። በመጨረሻም አደገኛ ነው የተባለ ቀዝቃዛ አየርና በረዶ አብዛኛውን የአሜሪካ ክፍል ከዛሬ ሰኞ ጀምሮ ለሚቀጥሉ ጥቂት ቀናት እንደሚያዳርስ ሲጠበቅ፣ በየግዛቱ እስከዛሬ ታይቶ የማይታወቅ የቅዝቃዜ መጠን ይመዘገባል ተብሎ ይጠበቃል። 79 በመቶ የሚሆነው የአሜሪካ ክፍል ከዜሮ ዲግሪ ሴልሲየስ በታች የሆነ የቅዝቃዜ መጠን እንደሚያስመዘግብ በመነገር ላይ ነው። ብሔራዊ የአየር ትንበያ አገልግሎት እንዳለው ከበድ ያለው ነፋስ ሲታከልበት ደግሞ በአንዳንድ ቦታዎች የቅዝቃዜው መጠን ከዜሮ በታች 30 ዲግሪ ሴልሲየስ ሊደርስ ይችላል። ቅዝቃዜው በረራዎችን ጨምሮ ሌሎችንም የዕለት ተዕለት እንቅስቃሴዎች ሲያስተጓጉል በአዮዋ የሚደረገውን አዮዋ ኮከስ ተብሎ በሚጠራውና ግዛቲቱ የሪፐብሊካን ፓርቲ እጩ የምትመርጥበትን ሂደት እንዳያስተጓጉል ተሰግቷል። ቤት መቀመጥ የለም፣ ቢያማችሁም ወጥታችሁ ድምፅ ስጡ ሲሉ ተደምጠዋል ከሪፐብሊካን እጩዎች ከፊት ረድፍ የሚገኙት የቀድሞ ፕሬዚደንት ዶናልድ ትራምፕ። በጥሎ ማለፍ ደረጃ ላይ የሚገኘውና ተወዳጅ የሆነው የአሜሪካ እግር ኳስ ጨዋታም የቅዝቃዜው ሰለባ ሆኗል። ትናንት ሊደረግ ታቅዶ የነበረው የፒትስበርግ ስቲለርስ እና የበፈሎ ቢልስ ጨዋታ ኒውዮርክ ውስጥ በነበረው ከፍተኛ ቅዝቃዜ ምክንያት ወደ ዛሬ የተሸጋገረ ሲሆን፣ በሌሎች ቦታዎች በተካሄዱት ግጥሚያዎች ደግሞ አንዳንድ ተጫዋቾች ኳሷን ለመቅለብ ሲቸገሩ ተስተውሏል። አርክቲክ ስቶርም ተብሎ በሚጠራው የአየር ክስተት በተፈጠረው ቅዝቃዜ ምክንያት እስካሁን 4 ሰዎች ሲሞቱ በሰሜን ምዕራብ የአገሪቱ ክፍል በ10 ሺህ የሚቆጠሩ ነዋሪዎች ካለ ኤሌክትሪክ ቀርተዋል። ክብራትና ክብራን ለምሽቱ ያዝነው ዜና በዚህ ተፈጽሟል። ለቀሪው ዝግጅቶች ወደ አሉላ መልሳቸዋለሁ። እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዛሬ ሰኞ ጥር 6 2016 ዓ.ም ዝግጅታችንን ነው። ቆየት ብለው ከሚሰሙ ቅንብሮች ዘግየት ብለው የሚሰማውን አንዱ እናሰማለን። ከዚያ በፊት ግን ሰኞ ጥር 6 2016 አስተናጋጆቹን ላስታውስ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ ዋና አዘጋጇ ጽዮን ግርማ ናት። የማኅበራዊ መገናኛ አቀናባሪያችን ደግሞ አባየሁ ገበያው ናት። ቀደም ብዬ ያስተዋወቅኩትን ቅምሻ እናሰማችሁ።
ራስን ስለ መውደድ ብቻ ሳይሆን በሌሎች ሰዎች ላይ ተሸጋግሮ በሌሎች ሰዎች ላይ ቆሞ ወይም ደግሞ በሌሎች ሰዎች መጎዳት፣ ሐዘን፣ ራስን መውደድ፣ ማፍቀር፣ ማበልጸግ ወይም የራስን ታላቅነት የመፈለግ ነገር በሚሆንበት ጊዜ ከጤናማነት አይነት ሁኔታ የወጣ ነው ማለት ነው።
ዶክተር ተሾመ ሽብሬ የአእምሮ ሐኪምና በካናዳዎቹ የዴል ሃውሲ እና ሜሞሪያል ዩኒቨርሲቲዎች የረዳት የሕክምና ፕሮፌሰር ናቸው። የሰማችኋቸው ከሐኪሙን ይጠይቁ ቅንብር የተወሰደ ድምፅ ነው። ናርሲስቲክ ፐርሶናሊቲ ዲዞርደር በሚል በእንግሊዝኛው የሕክምና አጠራር የሚታወቀውን ሁኔታ ነው የገለጹት። እንዳልኩት ቆየት ብሎ ሁለተኛው አጋማሽ ይሰማል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ተቃዋሚ ፓርቲዎች የበርበራን ሰነድ እንደሚደግፉ አስታወቁ። ኢትዮጵያ ቀጥተኛ የባህር መውጫ እንዲኖሯት በማሰብ መንግስቷ ከሶማሊላንድ ጋር የመግባቢያ ሰነድ መፈረሙን እንደግፋለን ያሉ ተቃዋሚ የፖለቲካ ፓርቲዎች ናቸው። ኢዜማና ኤሶዴፓ የሀገሪቱ የባህር በር እንዲኖራት ማስቻል የፕሮግራማቸው አካል መሆኑንም ገልጠዋል። ስምምነቱ ለክልላቸው የተለየ ጥቅም ሊያስገኝ እንደሚችል የሶማሌ ክልል ፕሬዚዳንት ሙስጠፌ መሐመድ ተናግረዋል። በሌላ በኩል ስምምነቱ እንደሚያሳስባቸው ያሳወቁ የኢትዮጵያዊ አካላትም መኖራቸው ይታወቃል። ኬኔዲ አባተ ተከታትሎታል።
በኢትዮጵያና በሶማሊላንድ መካከል የተፈረመውን የመግባቢያ ሰነድ ተከትሎ በአፍሪካ ቀንድ ውጥረት ማየሉ እየታየ ሲሆን ይመለከተናል የሚሉ ወገኖች በአገር ውስጥና ከውጭም ድጋፎችን ለማግኘት ጥረታቸውን ቀጥለዋል። የኢትዮጵያ የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን ባለፈው ሳምንት ስለ ስምምነቱ ለኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት ማብራሪያ ሰጥተው ተወያይተዋል። ኢትዮጵያ በሰላማዊ መንገድ የባህር በር እንዲኖራት ማስቻል የፓርቲያቸው ፕሮግራም አካል መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ምክትል መሪ ዮሐንስ መኮንን ገልጸዋል። የመግባቢያ ሰነዱ ከተፈረመ በኋላ በፓርቲው ውስጥ ጥናትና ውይይት መደረጉንና ስምምነቱ ተቀባይነት ማግኘቱን ተናግረዋል።
ኢትዮጵያ ያለችበትን አፍሪካ ቀንድ ከአስር በላይ ሀገሮች የጦር ቀጠና የመሰረቱበት የዓለማችን 20% የሚሆን ንግድ የሚተላለፍበት በጣም ሴንሲቲቭ ወይንም ክሱ የሆነ ቦታ እንደሆነ እንረዳለን። በዚህ ቦታ ላይ ኢትዮጵያን የምታክል ትልቅ ታሪክ ያላትና ብዙ ፍላጎት ያላት ሀገር ባይተዋር ሆና መቆማት ተገቢ እንዳልሆነ ተረድተናል። እኛ ባደረግነው ጥናት እግረ መንገድንም ኢዜማ ህጋዊና ሰላማዊ በሆነ መንገድ ሀገራችን የባህር በር እንዲኖራት የምንችለውን ሁሉ እናደርጋለን የሚል አስቀድመን የጻፍነው የፕሮግራማችን አካል ነው እንደ ኢዜማ። ስለዚህ ቅድም እንዳልኩ ዓለም አቀፍ ተሞክሮዎችን ዳሰን ቀጠናው ላይ ያለውን የኃይል አስተላለፍ በቅጡ ተመልክተን ኢትዮጵያ በዚህ ጊዜ ለሶማሌላንድ እውቅና በመስጠት መደራደር መቻሏ የሚጠቅም ለሀገር የሚጠቅም ስለሆነ እንደ በጎ እርምጃ ወስደነዋል። ታሳቢ የሆኑ የጎንዮሽ ጉዳቶች ምን ሊመጣ ይችላል፣ እነማን ምን አቋም ይዛሉ ብለን አካባቢው ላይ ዓለም አቀፍ ተቋማትን ወይ ደግሞ ሉዓላዊ ሀገሮችን ሳይቀር ሊይዙ የሚችሉትን አቋም በቅጡ ተንትነናል። የባለድርሻ አካላት ትንተና ለማየት ሞክረናል።
ሌላው ኢትዮጵያ የባህር በር እንድታገኝ ማስቻል የፕሮግራሙ አካል የሆነው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሶዴፓም ከሶማሊላንድ ጋር የተደረሰውን ስምምነት እንደሚደግፍ ምክትል ፕሬዝደንቷ ዶክተር ራሄል ባፌ ገልጸዋል። ይሁን እንጂ በአካሄዱ ላይ ጥያቄ እንዳላቸው ጠቁመዋል።
ወደብ ጥያቄ የኢትዮጵያ ሕዝብ ጥያቄ ነው። እኛ እንደ ሶዴፓም ፕሮግራማችን ላይ ማለት ኢትዮጵያ ወደብ እንዲኖራት እንሰራለን የሚል ኢትዮጵያ ወደብ እንዲኖራት ቤዚካሊ ወደብ አክሰስ ለማግኘት የተካሄደበትን እሱን የኢትዮጵያ ሕዝብ ጥያቄ እንደሆነ አልፈታለግም እና ዲፕሎማሲውን በጠበቀ መንገድም ማስኬድ እንችል ነበረ ያልነውን ሁሉ አንስተናል። ያ ሁሉ ቅድም እንዳልኩ አካሄዱ ላይ ግባት ሊኖረን ይችል ነበር መንግስት ኦፖርቹኒቲውን ቀድሞ ሰጥቶን ቢሆን ኖሮ እና ያልሆነም ግን አስፈላጊነቱ ላይ እንደ ሀገር ልዩነት አልነበረም።
ከሶማሊያና ነጻ ነኝ ከምትለው ሶማሊላንድ ጋር የሚዋሰነው የኢትዮጵያ ሶማሌ ክልል ፕሬዝዳንት ሙስጠፌ መሐመድ ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ስምምነቱ ለክልሉ የተለየ ጥቅም እንዳለው ተናግረዋል።
አብዛኛው የኛ እንስሳት ሀብት የሚወጣው በበርበራ ወደብ አካባቢ ነው። አብዛኛው የአገራችን የክልላችን አካላትና ዞኖች ደግሞ ብዙ ነገር የሚወጣላቸው በዚሁ አካባቢ ነው። ስለዚህ በዚህ በኩል ያለው የኢኮኖሚ ማነቆ የነበረው ሁኔታ ቢፈታ በአገር አቀፍ ደረጃ የምንጠቀም እንዳለ ሆኖ በዋናነት የሚጠቀሙ ግን የሶማሌ ክልል ነው ብዬ አምናለሁ።
በሀርጌሳ ላይ ላለፉት 32 ዓመታት እምብዛም ስልጣን የሌላት ሞቃዲሾ ለኢትዮጵያ በኪራይ የባህር በር፣ ለሶማሊላንድ ደግሞ በሂደት እውቅናና ከኢትዮጵያ አየር መንገድም ድርሻ እንድታገኝ ያስችላል የተባለውን አወዛጋቢ ስምምነት በብርቱ ተቃውማ የዓለም አቀፉን ማህበረሰብ ድጋፍ ጠይቃለች። ስምምነቱ በሶማሊያ ሉዓላዊነትና የግዛት አሃድነት ላይ የተቃጣ ግልጽ ወረራ ነው ያሉት የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ስምምነቱን ፉርሽና ውድቅ አድርጌያለሁ ሲሉ ህግ መፈረማቸው ይታወቃል። ዩናይትድ ስቴትስን ጨምሮ ብዙ ሀገሮችና የዓለም አቀፍ ማህበረሰብ አካላት ጉዳዩ አሳስቦናል፣ የሶማሊያ ሉዓላዊነትና የግዛት አሃድነት መከበር አለበት እያሉ መግለጫዎችን አውጥተዋል። የኢዜማ ምክትል መሪ ዮሐንስ መኮንን ዓለም አቀፍ ተሞክሮዎችን በማሳያነት በመጥቀስ ኢትዮጵያ ለሶማሊላንድ የአገርነት እውቅና ለመስጠት በመስማማት ፍላጎቷን ለማሳካት የሄደችበት መንገድ አግባብና አዋጭ ነው ይላሉ።
ባለማችን ላይ 10 የሚጠጉ ዓለም አቀፍ እውቅና ያላገኙ ግን በራሳቸው ይህን ጥረት እያደረጉ ያሉ ሶማሌላንድን ጨምሮ ወደ 10 አካባቢ ይጠጋሉ። አንዳንዶቹ ሀገሮች ለምሳሌ ኮሶቮን ብንወስድ ወደ 100 ያህል ሀገሮች እውቅና ሰጥተዋታል። ሰሜን ቆጵሮስን ብንመለከት አንድ ሀገር ቱርክ ብቻ ነች እውቅና የሰጠቻት። ስለዚህ በዓለም አቀፍ አሰራር አንዳንድ የአንድ ሀገር ብቻ እውቅና ይሰጣል፣ ግማሽ የዓለማችን ሀገር ሊሆን ይችላል። 5-10 እውቅና የሰጧቸው ሀገሮች አሉ። የሶማሌላንድን በተመለከተ አገማቹ ነገር የወደፊቱ ተገማች ሶማሌላንድ ሀገር መሆኗ ነው እንጂ ወደኋላ ተመልሳ ተዋህዳ የመቀጠል እድል ጉዞያማ አይመስለንም ባደረግነው የዳሰሳ ጥናት። ስለዚህ ከማይቀረው ነገር ጋር ኢትዮጵያ ቀድማ መቆሟ አሁን የተሻለ የመደራደር አቅም ይፈጣታል። ነገ ከነጎዳ ሌሎች ሀገሮች ለሶማሌላንድ እውቅና ከሰጧት በኋላ ኢትዮጵያ ሁለተኛ ወይንም አምስተኛ ወይንም አስረኛ ሆና እውቅና ብትሰጥ ምንም የተለየ እንድታገኝ የምትችለው የምትደራደርበት ጥቅም አይኖራትም። ቀዳሚ በመሆን የሚገኘውን እድል ያና ያታገኘው ከዚህ የተረዳ ነው። በአንጻራዊነት የተፈላ ምንድን ነው የተፈላ አደጋ ነው የሚባለው ወይም ካልኩሌትድ ሪስክ እንደ ሀገር ብንወስድ አዋጭ ነው።
የኢሶዴፓ ምክትል ፕሬዝዳንት ዶክተር ራሄል ባፌ ደግሞ ውጥረቶችን ማርገብ የሚያስችሉ የዲፕሎማሲ ስራዎች መከናወን እንዳለባቸው ይመክራሉ።
አሁን እንደ ሀገር ኢትዮጵያም በአፍሪካ ቀንድ ሰላምን ከማምጣት አኳያ ድርሻ አላት እና ስለዚህ እሱ ላይ እንደ ሀገር መስራት አለባት። እንደገና ደግሞ ያለውን ሁኔታ ማስረዳት መቻል አለበት። መንግስትም የሄዱበትን ነገር ይሄ በቃላትም ሆነ ሊትራሊ ጦርነት ባለው አግባብ ከመሄድ በተሻለ መልኩ መሄድ እንድንችል እንዴት ነው ይህን ሶፍትን አድርገን ወደ ሰላማዊው የምንቀይረው፣ ኮምፕሊመንትስ መደራረግ ይችላል ወይ የሚለውን ማየትና ሶማሊያም ሳትጎዳ ኢትዮጵያም ሳትጎዳ የአካሄድ የህግ ጥሰቶችም ሳይኖሩ መፍታት የሚቻልበትን መንገድ አስፍቶ ማየት ያስፈልጋል።
የኢትዮጵያ መንግስት ለሀገሪቱ ሰላም መስራትና ህዝቦቿ በአንድነት የሚቆሙበትን ሁኔታ መፍጠር አለበት ሲሉ ሁለቱም የፓርቲዎች መሪዎች ተናግረዋል። 60 ከሚሆኑ አባል ፓርቲዎች ውስጥ ባለፈው ሳምንት በተደረገው የጋራ ምክር ቤቱ ውይይት ላይ ታድመዋል ያሏቸው 49 ፓርቲዎች በመግባቢያ ሰነዱ ላይ ከመንግስት ጋር ተመሳሳይነት ያለው ሐሳብ ማንጸባረቃቸውን የምክር ቤቱ ዋና ሰብሳቢ አቶ ደስታ ዲንቃ ለአሜሪካ ድምጽ መናገራቸው ይታወሳል። በሌላ በኩል በአፍሪካ ቀንድ ውጥረት ማንገሱ የሚነገርለት የመግባቢያ ሰነድ እንደሚያሳስባቸው የገለጹ ኢትዮጵያውያን አካላትም አሉ። በኢትዮጵያና በሶማሊያ መካከል ያለው ሁኔታ በእጅጉ አሳስቦኛል ያለው የኦሮሞ ነጻነት ግንባር ኦነግ ሁሉም ወገኖች እንዲረጋጉ ጥሪ አቅርበዋል። የሰነዱ መፈረም የፈጠረው ውጥረት በማህበረሰቦች መካከል መካረር እንዳያስከትልና በተለይም የስደተኞች ደህንነት እንደሚያሰጋው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ዋና ጽህፈት ቤቱ ዩናይትድ ስቴትስ የሚገኝ ቡድን መግለጹንም መዘገባችን ይታወሳል። አሜሪካን ኢትዮጵያውያን የህዝብ ጉዳዮች ኮሚቴ የሚባል ቡድን ደግሞ በኤክስ ገጹ ላይ ባሰፈረው መግለጫ ኢትዮጵያ የመንግስታቱ ድርጅትና የአፍሪካ ህብረት መስራች አባል መሆኗንና ዓለም አቀፍ ደረጃን መጠበቅ እንደሚገባት አሳስቦ በአዲስ አበባና በሃርጌሳ መካከለ የተደረሰውን ስምምነት እንብዛም እንዳልወደደው ተናግሯል። የመግባቢያ ስምምነቱን በተመለከተ ከተለያዩ የውስጥና የውጭ አካላት የተሰጡ መግለጫዎችና አስተያየቶች ያልተጠበቅናቸው አይደሉም ያሉት የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን፣ ሆኖም የኛ የምንላቸው ሰዎች ከሌላው በላይ ሲወራጩ ሲታይ ያስቆጫል ያሳዝናል ማለታቸው አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ክብራትና ክብራን አድማይ ተመልካቾቻችን የዕለቱን አብይ ርዕስ ነበር የተከታተላችሁት። ለዘገባው ኬኔዲን አመሰግናለሁ። አሁን ወደ ተከታዩ የመጽሔት ርዕስ ስንሻገር ኤፍራት አግድምና ጅሌጥ ሙጋ ተረጋግተዋል ይላል። ለሰብአዊና ቁሳዊ ጉዳቶች ምክንያት ለሆኑት የሰሜን ሸዋና የኦሮሞ ብሔረሰብ ዞኖች ግጭቶች ዘላቂ መፍትሄ ለማግኘት እየጣሩ መሆናቸውን አባገዳዎችና የአገር ሽማግሌዎች እንዲሁም ሃይማኖት አባቶች ለአሜሪካ ድምፅ ተናግረዋል። ከሳምንታት በፊት ተቀስቅሶ በነበረው በመሳሪያ ጭምር የታጀበ ግጭት በአገር ሽማግሌዎች ውጥረት በርዶ አካባቢው መረጋጋቱን የተገለጠው መስፍን አራጌን የተከታተለው
በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አላላ በተባለች የገጠር ቀበሌና በኦሮሞ ብሔረሰብ አስተዳዳሪ ዞን ጅሌጥ ሙጋ ባለፈው ታህሳስ 25 እና 26 2016 ዓ.ም ወደ ቶክስ የተሸጋገረ ግጭት ተፈጥሮ እንደነበር ታውቋል። ወደ አጣየ ከተማም ተሸጋግሮ እንደነበር የተገለጸው ግጭት በህይወት በአካልና በንብረት ላይ ጉዳት ማድረሱ ተነግሯል። የሰሜን ሸዋ ዞን ሀገር ሽማግሌ በለው አራምዴ የኖሩ የሚሏቸው ችግሮች በሰበብ አስበብ ወደ ግጭት እንደምቀጣጠሉ ጠቁመዋል።
ድንበርተኞች ናቸው ሁለት ብሔረሰቦች። በዚህ ምክንያት በሳር ግጦሽ ይጣላሉ፣ በድንበር ይጣላሉ። በማከ ደግሞ ሌቦች ከዚያም ከዚህም አሉ። እንደ ገቢ ማስገኛ ምንጭ የሚጠቀሙ ስራ የማይወዱ ማለት ነው። በዛ ይገዳደላሉ። ከዚያ አንዱ አባቱን ሲገድልበት እኔ እገላለሁበት ካለ ሲል ያም ከዛኛው ብሔር እንዲህ ሲወጣ ሬሳዎች እየተስፋፉ እዚህ ያለበት ደረጃ ላይ ደርሷል። ያልሻረቁ ስራ አለ። የበፊቱ ይህን አጋጣሚ ተጠቅሞ ነው ሰው ወደ ሰፋው በግል ቀርቶ ወይም ሁለት ሶስት ቀርቶ በማስ የሆነው።
የኦሮሞ ብሔረሰብ ዞን አባገዳ አህመድ መሐመድ በበኩላቸው ግጭቱ የህዝብ አይደለም ይላሉ።
ሁሉም ሰው የሃይማኖት አባትም ይሁን ከፖለቲከኛነት ሰው ማውጣት አለበት። በፌስቡክ በምኑ የዘርነት መከፋፈል መጣ። ሼህም ብሆን ቄስም ብሆን የሀገር ሽማግሌ ብሆንም የብሔር መከፋፈል መጣ። ይሄ ህዝብ ደግሞ ይሄ ኦሮሞ ነው ይሄ አማራ ብለ የምትለየው የለም። ይሄ ሁሉ ህዝብ ተጧልሳል ማለት ችግር ነው። ፖለቲከኛ ነው የተጣላ ያለው እንጂ ህዝቡ ሰላም ነው። እያጣላ ያለ ጥቅሽ በቃ የማይረባ ለሀገሩ የማይበጅ ነው። ሀገሩን እያጣላ ያለው እንጂ አገር እርግጠኛ ነኝ ይሄ ብቀረፍ የሰላም የፍቅር አገር ሆኖ ይኖራል ብዬ ነው እንደማስበው ማለት ነው።
የአገር ሽማግሌው ወለው አራምደ ጽንፍ የረገጡ አስተሳሰቦች ስር በመሰደዳቸው የአገር ሽማግሌዎች አባታዊ ግዴታቸውን በነጻነት እንዳይወጡ እንቅፋት እየፈጠሩ መሆናቸውን ጠቁሞ በቅርብ በአፋር አጎራባች ወረዳዎች ውስጥ ተፈጥሮ የነበረን ችግር በሃይማኖት አባቶችና በአገር ሽማግሌዎች ጥረት መፈታት መቻሉን ተናግረዋል።
እንዲህ ለመግባት ስትል ሌላ ታርጋ ይለጥፍብሃል። በመፍራትና በመንቀጥቀጥ ስንል ነው አሁን ያው የህሊና ተጠያቂነት ስላለብን ብለን ደፈን ውስጥ መንገባው። አሁን ከሁሉም ሳይት ይከብዳል። ግን ቢሆንም ሰሜ ካለ እባካችሁ ለምን ትገዳደራላችሁ? ሁላችሁም ወንድሞች ናችሁ። መሬት አይጠብም። መንግስት ሊቀየር ይችላል። መሬትና ህዝቡ ግን አይቀያየርም። የተወለደ አብሮ የነበረ አሁን የሚኖር ወደፊት የሚኖር ህዝብ ስለሆነ ለምን የሚለው ነገር ወደፊት እንሰራለን ብዬ አስባለሁ።
አባገዳ አህመድም አሁን አካባቢያቸው መረጋጋታቸውን ጠቁመው ሰላሙ የሃይማኖት አባቶችና የአገር ሽማግሌዎች ጥረት ውጤት መሆኑን ተናግረዋል።
ያደረግን ጥረት አለ። በዚህ በኩል አሁን የኦሮሞዎች ሄዶ ወደ ጦርነት ምንም ብለው ሲዋጉ አላህን ፍሩ። ማን ጋር ትዋጋላችሁ? ይሄ ከላይም የምመታው የእኛ ነው፣ እናንተም ስትሞቱም የእኛ ነው። አንድ ሰው መሞቱ ለእኛ ኪሳራ ነው እንጂ ውጤት የለውም ብለን ጠዋትም ማታም ሌሊትም በየጮህን ነው። ግን ሁሉም የማውቀው ጌታ ነው። እኛ ደግሞ ይህንን ሁላ ስንሰራ ለህዝባችን ለአገራችን ብለን ነው እንጂ ለራሳችን ብለን ነው እንጂ ለማንም አይደለም። አሁንም ደግሞ እያስቆምን ነው። ለወደፊትም ይህንን ትግል አደርገን ሁሉም አንድ ሆኖ በሰላም እንድኖረው ማድረጉ የማንም ግዴታ መሆን አለበት። እየሰራ ነው። ወደፊትም እንሰራለን ብዬ አምናለሁ።
በኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ አስተባባሪ አለባቸው ብርሃኑ የአካባቢውን ሁኔታ በቅርብ እንደሚከታተሉ ለ ለቪኦኤ ገልጸዋል።
በዛ ብቻ ግጭት ሳንወሰድ እንደሚታወቀው ብዙ ቦታዎች የተለያዩ ዞኖች ላይ ግጭቶች አሉ። ሁሉንም ግጭቶች በተለይ በሰብአዊ መብቶች ላይ ያለቸውን አንደምታ እየተከታተልን ነው። ከዚህ በፊትም የኢትዮጵያ ሰብአዊ መብቶች ኮሚሽን በተደጋጋሚ ባወጣቸው መግለጫዎች እንዳሳወቀ ነው ይሄ ጉዳይ በሰላማዊ መንገድ መፍትሄ እንዲያገኝ ሁሉንም ተፋላሚ ወገኖችን ጥሪ ስናደርግ ቆይተናል። አሁንም ክትትል እያደረግን ነው። እነዚህ ግጭቶቹ በሰብአዊ መብቶች ላይ ያስከተሉ ያሉትን ነገር ወደፊት ተከታትለን እናሳውቅ የምንገልጽ ይሆናል ማለት ነው። መወሰድ የሚገባቸውን የመፍትሄ እርምጃዎችን ጨምረን
ጠፍተዋል ስለተባለው ህይወትና ንብረት ላይ ደርሷል ስለተባለው ጉዳትና ስለ ግጭቱ መንስኤ ተጨማሪ ማብራሪያ ለማግኘት ወደ ሰሜን ሸዋ ዞን የመንግስት ኮሙኒኬሽን መምሪያ ኃላፊ ሙሉነ ዘነበ ደውለን አካባቢዎቹ በኮማንድ ፖስት የሚተዳደሩ በመሆናቸው ከጸጥታ ጉዳይ ጋር የተያያዙ ማብራሪያዎችን የሚሰጠው ለዚህ ሲባል የተቋቋመ አካል ነው ብለውናል። የኮማንድ ፖስቱ አባል ወደ ሆኑት የሰሜን ሸዋና የኦሮሞ ብሔረሰብ ዞን ዋና አስተዳዳሪዎች ስልክ ደውለን ቆይተን እንድንደውልላቸው ከነገሩን በኋላ መልሰን ስንደውል ስልካቸውን ሳያነሱ ቀርተዋል። ኢትዮጵያ ውስጥ በትጥቅ የታጀቡ ግጭቶች ብዙዎችን ለመፈናቀል፣ ለረሃብና ለበሽታ ዳርጓል ሲል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አገልግሎት ተቋም ሰሞኑን ባወጣው ሪፖርት አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ በተከታዩ የመጽሔት ርዕስ ደግሞ ወደ ሰሜን ኢትዮጵያ እናቀናለን። የቱርክ መንግስት አልነጃሺ መስጊድን ለማደስ ጥያቄ አቀረበ ነው የሚለው። የቱርክ መንግስት ትግራይ ክልል ለሚገኘው የአልነጃሺ መስጊድ እድሳት መጠየቁን የቅርስ ጥበቃ ባለስልጣን ያስታወቀው መነሻውን በትግራይ ክልል ባደረገው የሰሜን ኢትዮጵያው ጦርነት መስጊዱ ጉዳት ደርሶበት እንደነበር ያስታወሱት የተቋሙ ዋና ዲሬክተር አቶ አበባው አያሌው የቱርክ መንግስት መስጊዱን መልሶ ለመጠገን መጠየቁንና በእድሳቱ ዙሪያም ጥናት እንደሚደረግ አመልክተዋል። በጦርነቱ ትግራይ ክልል በሚገኙ ቅርሶች ላይ የደረሰውን የጉዳት መጠን ለማወቅም ተቋማቸው ጥናት ማካሄድ መጀመሩን ኃላፊው ጨምረው ገልጠዋል። ገብረ ሚካኤል ገብረ መድን ተከታዩን አድርሶናል።
የሰሜን ኢትዮጵያው ጦርነት ከመካሄዱ በፊት የቱርክ መንግስት ለመስጂዱ እድሳት አካሂዶ እንደነበር የገለጹት የቅርስ ጥበቃ ባለስልጣን ዋና ዲሬክተር አቶ አበባው አያሌው አሁን ከቱርክ መንግስት የቀረበው ጥያቄ በጦርነቱ የተጎዳውን ክፍል መልሶ ለመጠገን መሆኑን ለአሜሪካ ድምፅ ተናግረዋል።
መጀመሪያ ከትግራይ ክልል ጋር ተነጋግረው ነበር። አይ ይሄ አግባብ አይደለም፣ ውጭ ጉዳይ ሚኒስቴርም በመነጋገር ያለባቸው ከቅርስ ጥበቃ ጋር ሆነው በዛ መንገድ ነው መሄድ ያለበት ተብሎ አሁን እየተነጋገርን
ፍላጎታቸውን በደብዳቤ አሳውቋቸዋል።
አሳውቋል።
በጀት የተያዘ ነገር አለ? አቶ አባው
ገና ነው፣ ምክንያቱም በጀት የሚያዘው የተሟላ ጥናት ሲደረግ ነው።
ጥገናው መቼ ይጀምራል ተብሎ ይታሰባል? ያለበት የንግግሩ ሂደት ምን ይመስላል?
አንድ የመጀመሪያው የምናደርገው ከእኛም ከእነሱም የተውጣጣ ቡድን እንዲሄድ ነው። ከእነሱ በኩል አንድ ደርሶ የመጣ ቡድን አለ። ግን ምንድን ነው እንደገና ባለሙያዎች በደንብ ተቀናጅቶ መሄድ አለባቸው። ምንድን ነው ምንጠርግ ነው ሰሰርሊ እንደ ቅርስ ብቻ ሳይሆን የሃይማኖት ስፍራም ስለሆነ የግድ ይሄ ምን ያክል ነው የስራው ስኮፕ የሚለውን ነገር አንድ ላይ ማየት ስለሚያስፈልግ ነው።
ከውቅሮ ከተማ በ11 ኪሎ ሜትር ርቀት ላይ የሚገኘው የአልነጃሺ መስጂድ በሰሜን ኢትዮጵያው ጦርነት ጉዳት እንደደረሰበት አቶ አበባው አስታውሰዋል። የፕሪቶሪያውን የሰላም ስምምነት ተከትሎ ባለስልጣን መስሪያ ቤቱ ያቋቋመው አንድ የጥናት ቡድን ወደ ትግራይ ተጉዞ ጦርነቱ በመስጂዱ ላይ ያደረሰውን ጉዳት መመልከቱንም አቶ አበባው ተናግረዋል።
ህንጻው ላይ የተወሰኑ ጉዳቶች ናቸው፣ ያው የነበሩ ጉዳቶች ናቸው። ከዛ በፊት 2014 ላይ የነበረው ምንድን ነው እሱ ሚናሬቱ ጋር ጉዳት የደረሰ አልፎ አልፎ ግድግዳዎች ላይ የደረሰ ሌላው ያው እንግዲህ በአግባብ ሳይያዝ ሲቀር አንድ ቦታ ብዙ ከእንክብካቤም ከምንም የሚጎለን ነገር አለ። እነሱ ናቸው።
የተቋሙ የጥናት ቡድን በሌሎች የክልሉ አካባቢዎችም ምልከታ ማድረጉን የገለጹት ዋና ዲሬክተሩ የሰሜን ኢትዮጵያው ጦርነት በክልሉ ቅርሶች ላይ ያደረሰውን የጉዳት መጠን ለመግለጽ ተጨማሪ ጊዜ እንደሚያስፈልጋቸው ተናግረዋል።
አሁን የተመረጡ ቦታዎች ላይ ነው የሄደው። ሁሉም ላይ ማድረስ አንችልም። አብዛኛው ገና ይቀራል። በተለይ አንዳንድ ቦታዎች ላይ ገና ብዙ አክሰስ የለም። ደግሞ ሰፊ ነው በጣም። አሁን ተንቤን አካባቢ እንኳ ያለው ማለት ነው ገና ጨለቆት አካባቢ ትልልቅ ቦታዎችን ገና አልደረስንባቸውም። ይህንን ማድረግ ያለበት የግድ የክልሉ ባህልና ቱሪዝም ድጋፍ እየተሰጠው ነው መስራት ያለበት እንጂ ባለን ባለሙያ በምንም ይሄድ። ምክንያቱም በርካታ ቅርስ ነው ከትግራይ ያለ ተንቀሳቀስም አይንቀሳቀስም። እኛ ትኩረታችን በጣም ዋና ዋና የምንላቸው ለየት ልነግርህ አልችልም። ይሄ ነው ይሄ ነው ልልህ አልችልም።
የደረሰውን አጠቃላይ ጉዳት መቼ ነው ይፋ የምታደርጉት?
ትንሽ እንቆያለን። ምናልባት በዚህ ዓመት መጨረሻም የሚያልቅ አይደለም። በተለይ አንዳንድ ቦታዎች ላይ ገና ብዙ አክሰስ የለም።
በጦርነቱ ወቅት ከትግራይ የተዘረፉ የኢትዮጵያ ቅርሶች በተለያዩ ጊዜያት ኢቤይ በተባለው የኢንተርኔት ላይ መገባበያ ላይ ለጨረታ እንደሚቀርብ ጥያቄ የቀረበላቸው አቶ አበባው፣
እሱን እርግጠኛ መሆን አንችልም። በአንድ በኩል ምንድን ነው ብዙ ነገር ተንቀሳቅሷል። ከዛ ውስጥ ቅርሶ ብያክል ነው የሚለውን ልነግርህ አልችልም። ምክንያቱም በኤርትራ በኩል የነበረው ክፍት አልነበረ። እንደ አንደኛው እሱ ነው ትልቅ ችግር የነበረ ማለት ነው። ኢቤይ ላይ ግን ያሉትን ሰው አይ በቃ በዚህ ጊዜ የተወሰዱ ናቸው ይላል እንጂ ማለት ነው ሊሆኑም ላይሆኑም ይችላሉ። እኛ የምናደርገው ምንድን ነው የኢትዮጵያ ቅርስ ነው በጨረታ አስወግዱ ነው። አንዳንዴ ይሳካልናል፣ አንዳንዴ አይሳካልን። አሁን ችግር እየመጣብን ያለ ምንድን ነው የእናንተ ለመሆኑ ኦተንቲኬት አድርጉ ነው። ኦተንቲኬት ማድረግ አይመቻላለ፣ ባለበለዚያ የኔ ነው ብለህ ልጠይቃችልማ የኤርትራ ቢሆንስ ይላሉ። ከዚህ ቦታ ነው የሄደ እዚህ የነበረ ነው እንዲህ ነው ብለህ ማስረዳት መቻል አለብህ።
መንግስት ከተለያዩ የውጭ ሀገር አካላት ጋር በመነጋገር ከዚህ ቀደም ከኢትዮጵያ የወጡ ቅርሶችን በዲፕሎማሲና በግዢ እያስመለሰ እንደሆነም አቶ አበባው አያሌው ጨምረው ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዛሬ ሰኞ ጥር 6 2016 ዓ.ም ዝግጅታችንን ነው። ቀደም ብለን በመግቢያችን እንደጠቆም ነው በዜና አወጃውም እንዳመለከት ነው ሰኞ ጥር 6 2016 የዘንድሮው የታዋቂው የሰብአዊ መብት ተሟጋች ማርቲን ሉተር ኪንግ ዓመታዊ መታሰቢያ ቀን የበጎ ፈቃድ አገልግሎቶችን ጨምሮ በዛሬው ዕለት በመላው ዩናይት ስቴትስ በመታሰብና በመከበር ላይ ነው። አሁን ወደ ሁለተኛው ክፍል አጋማሽ ቀዳሚ ቅንብር ነው የምወስዳችሁ፣ ሐኪሞን ይጠይቁ። በእንግሊዝኛ መጠሪያው ነው ይበልጥ የሚታወቀው፣ ናርሲስቲክ ፐርሶናሊቲ ዲዞርደር ይባላል። ሰዎች ካዘቦቱ የራስ ወዳድነት ዝንባሌ ወይም ጠባይ ጋር የሚያመሳስሉት የዚህ የአእምሮ ሕመም መለያ ምልክቶች ምን ይሆኑ? በሕክምናስ ይረዳ ይሆን? የምሽቱ ሐኪሞን ይጠይቁ ይመለከተዋል። ሙያዊ ትንታኔ የሚሰጡን እንግዳ ጋብዘናል። ዶክተር ተሾመ ሽብሬ የአእምሮ ሐኪምና በካናዳዎቹ የዴል ሃውሲና የሜሞሪያል ዩኒቨርሲቲዎች ረዳት የሕክምና መምህርም ናቸው። ወደ ምልልሳችን ውሰዳችሁ። ዶክተር ተሾመ በቅድሚያ ለጊዜው አመሰግናለሁ።
በጣም አመሰግናለሁ።
የዛሬው የሐኪሞን ይጠይቁ ትኩረት በእንግሊዝኛው በልማድ አጠራር ናርሲሲዝም በመባል የሚታወቀውን የሰብዕና ሁከት ይመለከታል። አንዳንድ ጊዜ አንድ ሰው እጅግ የገነነ የግለኝነት ጠባይ ሲታይበት የሚታዘቡ ሰዎች የዚህ ስብዕና ባለቤት አድርገው የወሰዱትን ሰው ለመግለጽ ሲጠቀሙበትም በስፋት ይታያል። ለመሆኑ ናርሲሲዝም ምንድን ነው? ይህ የሰብዕና ሁከት አይነትስ እንዴት ይገለጻል?
በጣም ጥሩ አመሰግናለሁ። ናርሲዝም የሚለው ቃል እንደ ተራ ቃል በየቦታው በንግግር መሀል በሚዲያ በማህበራዊ ድረገጾች ላይ ሲቀርብና ሲጠቀስ እናያለን፣ እንሰማለን። ነገር ግን ቃሉ ውስብስብ እና በርካታ ገጽታዎች ያሉት ሀሳብ ነው። ናርሲዝም የሚለው ቃል የመጣው ከግሪክ ነው እና በግሪክ አፈታሪክ ናርሲሲስ የተባለ ሰው በራሱ ውበት የመማረክ አባዜ ውስጥ ይወድቃል። የሚያፈቅረውንም ሰው ለመፈለግ ጉዞ ይጀምራል። በመጓዝ ላይ እንዳለ የራሱን ምስል በኩሬ ውሃ ውስጥ ያያል። ከምስሉም ካየው ከራሱ ምስል በመመሰጡ እና ይህንን መንቀል ባለመቻሉ ውሃ ውስጥ ገብቶ እንደሞተ፣ በሞተበት ቦታ ደግሞ አንድ አበባ እንደበቀለች እና አበባ ናርሲስስ ተብላ በስሙ እንደተሰየመች አፈ ታሪኩ ያመለክታል። ግን በዚህ ምን በዛ ቃሉ የሚያሳየው ከልክ ያለፈ ራስ ወዳድነትን ነው። እንግዲህ ምን ችግር አለ ራስን መውደድ የሚል ጥያቄ ሊያስከትል ይችላል። ምክንያቱም በህብረተሰቡም ዘንድ አንድ ሰው ራስን መውደዱ ብዙም ይህን ያክል የሚያስኮን ነው ወይም እንደ ጥፋት የሚታይ ነገር አይደለም። ወላጆች ልጆቻቸው ከልጅነታቸው ጀምሮ በራስ ማንነትና በራስ ስራ የመደሰት ራሳቸው ላይ ኢንቨስት እንዲያደርጉ የሚያስችል ብዙ ስራዎችን ይሰራሉ። በእምነትም ደግሞ ሰው ባልንጀራዬን እንደ ራሱ ውደድ የሚል አለ። ስለዚህ ራሴን ካልወደድኩ ባልንጀራዬንም ለውደድ ያስቸግራል። ግን ይሄ ናርሲዝም የሚለው ቃል እንዲሁ ካታጎሪካሊ ደህና ወይም ደግሞ ጤነኛ ያልሆነ አይነት ተብሎ ሊከፈል የሚችል ሳይሆን ከአንደኛው ጫፍ ወደ ሌላኛው ጤነኛ ከሆነ ጤናማነት ወደ ጎደለው ራስ ወዳድነት አባዜ ለመሄድ በመሀል እንግዲህ ብዙ ነገሮች አሉ። ስለዚህ ሰዎች በየጊዜው ቃልን ተራ በሆነ ቃል ይጠቀማሉ። ይሄ ግን ከበድ ያለ ደግሞ ጤናማ ያልሆነውን ነገር ለመግለጽ ጥቅም ላይ የሚውል ቃል ነው ማለት ነው።
ዶክተር ተሾመ አድማጮቻችን እንዲረዱት ከልክ ያለፈ የሚል ቃል ተጠቅመዋል። ለራስ ያለ ፍቅር እስከ ተገቢው ደረጃ ድረስ ጤናማ መሆኑን በማህበራዊ ግንኙነቱም ለራሱ ፍቅር ያለው ሰው ራሱን የሚያከብር ለራሱ ቦታ ያለው ሰው ለሌሎችም ፍቅር የሚኖረው ለራሱ ሲኖረው ነው ከሚለው ጋር የሚያያዘውንም ተመልክተዋል። ነገር ግን ከልክ ያለፈ ራስ ወዳድነት ያሉት የጤና ያልሆነውን የአእምሮ ጤና ሁከት መገለጫ የሆነውን ይገልጸዋልና ይሄ ራስ ወዳድነት የዛ ሰው ሁሉም ነገር መገለጫ እስኪመስል መሄዱ በጠባይ ደረጃ እንዳለ ሆኖ የአእምሮ ጤና እክል ሆኖ የሚታይበት ጊዜ መቼ ነው?
ይህ ፓቶሎጂካል ናርሲዝም ወይም ደግሞ እንደ እክል ሆኖ የሚቆጠረው ናርሲዝም በአንድ ሰው አስተሳሰብ፣ በስሜት፣ በስነ ምግባር እና ከሌሎች ሰዎች ጋር በሚያደርገው ግንኙነት እክል በሚፈጥር መልኩ የሚገለጽ አይነት ራስን የመውደድ አባዜ በመሆንበት ጊዜ ራስን ስለመውደድ ብቻ ሳይሆን በሌሎች ሰዎች ላይ ተሸጋግሮ በሌሎች ሰዎች ላይ ቆሞ ወይም ደግሞ በሌሎች ሰዎች መጎዳት፣ ሀዘን፣ ራስን መውደድ፣ ማፍቀር፣ ማበልጸግ ወይም የራስን ታላቅነት የመፈለግ ነገር በሚሆንበት ጊዜ ከጤናማነት አይነት ሁኔታ የወጣ ነው ማለት ነው። ይህንን ለምሳሌ የሚገልጹ አንኳር የሆኑ መግለጫዎች አሉ። አንዱ ከልክ ያለፈ ታላቅነትን የመፈለግ አይነት ነገር ነው። አልፎ አልፎ በስውር ለሌሎች ሰዎች በማይታይ አይነት ሁኔታ ሊሆን ይችላል። በሌላ ጊዜ ደግሞ ሌሎችም በቀላሉ ሊያዩ ሊረዱ በሚችሉ አይነት በእንግሊዝኛ ግራንዲዮስ ይባላል። ሁለተኛው ደግሞ ከልክ ያለፈ አድናቆትን የመፈለግ አባዜ፣ ራስን እጅግ በጣም ከመውደድ የተነሳ ሁሉ ሰው አካባቢው ያለ ክብር እንዲሰጥና ከልክ ያለፈ አድናቆትን እንዲቸር አድርጎ መቁጠር ወይም መፈለግ። ሶስተኛው ደግሞ ከሌሎች ሰዎች ጋር ያለው ግንኙነት ሰጥቶ በመቀበል ወይም ደግሞ በህብረተሰቡ ዘንድ ቅቡልነት ባለው አይነት ሳይሆን ላይ ላዩን ሆነና ሌሎችን በመበዝበዝ ላይ የተመረኮዘ ግንኙነት በሚሆንበት ጊዜ ሌሎች የሚፈለጉት ለሰውየው ጥቅም እስካመጡ ወይም ደግሞ ከአንድ ነጥብ ወደ ሌላው እስካሸጋገሩ ብቻ በሚሆንበት ጊዜ። አራተኛው ደግሞ ላክ ኦፍ ኤምፓቲ፣ ለሌሎች ሰዎች ርኅራኄ የለሽነት ወይም ርኅራኄ ቢስነት በሚጎላበት ጊዜ ሰዎቹ ያሉበት ሁኔታ ህይወታቸውን፣ ጤናቸውን ቢጎዳቸው ባይጎዳቸው ምንም ደንታ ባለመስጠት የራስን ታላቅነት ብቻ በሚያጉላና ለራስ አድናቆትን በሚያመጣ አይነት ሁኔታ ላይ የሚያተኩር ራስ ወዳድነት ከጤነኛነት የወጣና ፓቶሎጂካል ወደሆነ ራስን ወደ መውደድ አባዜ የሚሄድ ይሆናል። እነዚህን ነገሮች ግን ባለሙያዎች አይተው ለእንዲህ አይነት ሕክምና በስራ ላይ የዋሉትን ክራይቴሪያዎች በመጠቀም የተለያዩ ሁኔታዎችን በማየት በሰውየው ላይ ደግሞ እንዲህ አይነት ሁኔታ ምን ያህል እክል እንዳደረሰ በመገምገም የሚሰጥ ነው።
ይህን መሰሉን ስብና በሚያሳይበት ያ ሰው ሁኔታው ከጤና መታወቅ ጋር ስለመያያዙስ የማወቅ እድል ይኖረዋል? እንዲያስ ከሆነስ እንዴት ነው ሊረዳ ወደሚችልበት የህክምና አገልግሎት ሊቀርብ የሚችለው?
ሰዎች መጥተው የህክምና ድጋፍ የሚጠይቁባቸው ሁኔታዎች ሊኖሩ ይችላሉ። ግን በአጠቃላይ ናርሲሲስት የሆኑ ሰዎች ችግር አለብኝ ብለው ስለማያስቡ ወደ ህክምና የመምጣት እድላቸው አነስተኛ ነው በመሰረቱ። በዚህ ባህሪያቸው የሚሰቃዩ አብረው የሚሰሩ አብረው የሚውሉ ወይም በአንድ ቤት እና በአንድ ቤተሰብ አብረው የሚኖሩ ሌሎች ሰዎች ናቸው። ሁልጊዜ እኔ 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 የኔነት አባዜ በሚያመጣው ነገር ጠንቅ የግንኙነት ውጥረት በሚኖርበት ጊዜ ሌሎች ሰዎች ናቸው። አልፎ አልፎ ነው የሚመጡ ናርሲሲስቶች ወይም ደግሞ በሌላ ህመም ውስጣቸው በጣም የተጎዳ ነው። ውስጣዊ ማንነታቸው ከላይ እንደሚታየው ታላቅነትን ወይም ደግሞ አድናቆትን ሊያስችር የሚችል አይነት ስራ ሁኔታ ሳይሆን በተቃራኒ ደህንነት ያለመሰማት፣ በራስ የመተማመን ችግር ያለባቸው ወይም ደግሞ በራሳቸው ለመተማመን የሌሎችን ሰዎች ግብረ መልስ በጉጉት የሚጠብቁ ሌሎች ሰዎች ምን አይነት እንደሚያደንቋቸው እንደሚወዳቸው ወይም ትልቅ እንደሆኑ እንደሚመሰክሩላቸው የማወቅ አይነት ሁኔታ፣ ውስጣቸው ደግሞ የባዶነት ስሜት ስለሚሰማቸው ሌላ ችግር ውስጥ በሚገቡበት ጊዜ ያ በሚያመጣው ጣጣ ምክንያት ጉዳት ላይ ይደርሳሉ። በእንደሱ አይነት ሁኔታ ውስጥ ሲሆን ሲመጡ አብሮ ሊታይ ይችላል። አንድ ሰው ግን ናርሲስቲክ ነኝ ብሎ ለመምጣት ጊዜ
አእምሮ ሁከት ዙሪያ ለሰጡ ሙያዊ ትንታኔ ለጊዜው አመሰግናለሁ። በሌላ መሰር እስ መልስ እንደምናገኘው ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ። ዶክተር ተሾመ በቅድሚያ ለጊዜው አመሰግናለሁ። የዛሬው የሐኪሞን ይጠይቁ ትኩረት በእንግሊዝኛው በልማድ አጠራር ናርሲሲዝም በመባል የሚታወቀውን የሰብዕና ሁከት ይመለከታል። አንዳንድ ጊዜ
አሁን አፍሪቃ ነክ ርዕሶች ነው ተከታዩ።
ሳምንታዊው አፍሪካ ነክ ርዕሶች ሁለት ርዕሶችን አሰናድቷል። በናይጄሪያ ጾታዊ ጥቃት የደረሰባቸው ጠንካራ ሕጎች እንዲወጡ ጠየቁ። ናይጄሪያ በሴቶች ላይ የሚደርሱ ጾታዊና ጾታ መሰረት ያደረጉ ጥቃቶች ለማስቆም የወጡ በርካታ ዓለም አቀፍ ስምምነቶችን ፈራሚ ብትሆንም ችግሮቹ እንደቀጠሉ ናቸው። በመሆኑም ጥቃት አድራሾች ወንጀለኞችን ተጠያቂ የሚያደርጉ አዳዲስ ሕጎችን እንዲወጡ ይፈልጋሉ። ዘገባው ቲሞቲ አቢዚው ከናይጄሪያ ያጠናቀረው ነው። ሌላው ዘገባችን ወደ ሩዋንዳ የሚወስደን በሩዋንዳ የፊስቱላ ህመም ለሚሰቃዩ ነጻ የቀዶ ህክምና አገልግሎት እየተሰጠ መሆኑን የሚጠቁም ነው። አንድ መቀመጫውን ዩናይትድ ስቴትስ ያደረገ ለትርፍ ያልቆመ ድርጅት ከሩዋንዳ መንግስት ጋር በመተባበር በማህፀን ፊስቱላ ህመም ለሚሰቃዩ ሴቶች የሚሰጠው ነጻ የቀዶ ህክምና አገልግሎት ጤናቸውን ብቻ ሳይሆን ክብራቸውንም እየመለሰላቸው ነው ይላል። የአሜሪካ ድምጿ ዘጋቢ ጁሊ ታቦናቴን ያጠናቀረችው ሁለቱንም ስመኝሽ የቆየ እንዲት አቀርባቸዋለች።
በሩዋንዳ ዋና ከተማ ኪጋሊ ዝናባማ የሆነው ቀን ለእነዚህ የሩዋንዳ ሴቶች አስደሳች ቀን ነው። በፊስቱላና ሌሎች የማህፀን ችግሮች የሚሰቃዩ ሴቶችን ለመርዳት ወደ ከተማዋ የገቡትን የዩናይትድ ስቴትስ ቡድን አባላት በደስታ አቀባበል እያደረጉላቸው ነው። ከነዚህ ሴቶች መካከል አንዷ ጁሊያን ራንዲናቦ ስትሆን ልጇን በምትወልድበት ወቅት በፊኛዋ ላይ በደረሰው ጉዳት ምክንያት ሽንቷን መቆጣጠር አትችልም ነበር።
ፊስቱላ የመንፈስ ጭንቀት እንዲያድርብኝ አድርጎኛል። ሰርቼ ገንዘብ ማግኘትም ሆነ እንቅስቃሴ የሚጠይቁ ስራዎችን መስራት አልችልም። ልጄን እንኳን ለመንከባከብ እጅግ እቸገራለሁ። ስለዚህ ለሚያስፈልጉን ነገሮች የባለቤቴን እጅ መጠበቅ አለብኝ።
የማህፀን ፊስቱላ አንዲት እናት በወሊድ ወቅት በሚያጋጥማት የተራዘመ ምጥ ወይም መጥፎ ቀዶ ጥገና ምክንያት በመውለጃ ቱቦና በሽንት ፊኛ ወይም በፊንጢጣ መካከል የሚፈጠር ጤናማ ያልሆነ ቀዳዳ ነው። ይህ አስከፊ ጉዳት የደረሰባት ሴት ሽንት፣ ሰገራ ወይም ሁለቱንም መቆጣጠር እንዳትችል ያደርጋታል። በሽታው ከሚያስከትለው ከፍተኛ ህመም በተጨማሪ አብሮ የሚመጣው መጥፎ ጠረን የመዋረድ ስሜት እንዲሰማቸውና ከማህበረሰቡ እንዲገለሉ ያደርጋቸዋል። አሁን ይራንዲናቦ ዩናይትድ ስቴትስ የሚገኘውና ለትርፍ ያልተቋቋመው ዓለም አቀፍ የሴቶችና ልማት ድርጅት ባሰባሰባቸው በጎ ፈቃደኛ የቀዶ ጥገና ባለሙያዎች እርዳታ በተደረገላት ቀዶ ጥገና ወደ ቀድሞ ህይወቷ መመለስ ችላለች። ባርባራ ማርጎሊስ የድርጅቱ መስራችና ስራ አስፈጻሚ ናቸው።
ፊስቱላ በሽታ እመኑኝ፣ አንዲት ሴት ሊያጋጥማት ከሚችለው በጣም የከፋ ሁኔታ ነው። ሰዎች ልክ ለምጽ እንዳለባት ሰው ነው የሚያዩት። ማንም ሰው አጠገቧ መድረስ አይፈልግም። ሁልጊዜ እንደሸተተች ናት። ልጆቿ እንኳን አጠገቧ መሆን አይፈልጉም። አንዳንዴ ደግሞ ባሏም ሊተዋት ይችላል። በዚህ ምክንያት ከመሐበረሰቡ ትገለላለች። ወደ ቤተክርስቲያን መሄድም አትችልም። በዚያ ላይ ደግሞ ሽንቷ ወይም ሰገራዋ ስለሚያመልጣት መንገድ ላይ በእግሯ መሄድም አትችልም። እኛ እዚህ የመጣነው ይህንን ለማስተካከል ነው።
የቀዶ ጥገና ቡድኑ በአመት 3 ጊዜ ወደ ሩዋንዳ የሚጓዝ ሲሆን እንደ አውሮፓውያን አቆጣጠር ከ2010 ዓ.ም ጀምሮ የሚሰለጥኑ የሕክምና ተማሪዎችንና ሌሎች ድጋፎችን እያደረገ ከሚገኘው የሩዋንዳ መንግስት ጋር በቅርበት ይሰራል። በሩዋንዳ ዩኒቨርሲቲ የሕክምና ተማሪ ሆነችው ክርስቲ ማናይ ቢቢያን ሩዋሞ እንደ አውሮፓውያን አቆጣጠር በ2022 ጀምሮ የዚህ የፊስቱላ ቀዶ ጥገና ፕሮግራም አካል ሆና በማገልገል ላይ ትገኛለች።
የፊስቱላ ህመምተኞች የሚመጡት በጣም በሚያሳዝን ሁኔታ ውስጥ ሆነው ነው። ቀዶ ጥገና ከተደረገላቸው በኋላ ግን እየሳቁ እያመሰገኑና ወደ ቤታቸው ለመሄድ ጓግተው ነው የሚሄዱት።
ማርጎሊስ በበኩላቸው የሴቶችን ጤና ማሻሻል ለነሱ ብቻ ሳይሆን ለቤተሰቦቻቸውና ለማህበረሰባቸው ምን ያክል ጠቃሚ እንደሆነ ያስረዳሉ።
ሴቶች ለጠንካራ የቤተሰብ መዋቅር መሰረት እንደሆኑ እናውቃለን። ስለዚህ አንዲት ሴት ጤነኛና ደስተኛ ከሆነች፣ ክብሯ ከተመለሰላት፣ ቤተሰቧ በሙሉ ስኬታማ እንደሚሆን እናውቃለን።
ከቀዶ ጥገና ቡድኑ ጋር ላለፉት 6 ዓመታት የሰሩት ዶክተር ሪቻርድ ኒያንጋቦ የቡድኑ ሁለገብ አሰራር ለስኬታማነቱ አስተዋጽኦ ማድረጉን ይገልጻሉ።
We don't treat the diseases, we treat the people. So after the treatment,
በሽታውን ብቻ አይደለም የምናክመው፣ ሰዎችን የምናክመው። ስለዚህ ቀዶ ጥገናው ከተደረገላቸው በኋላ አንዳንዶቹ ትናንሽ ንግዶችን መጀመር ችለዋል። አንዳንዶቹ ደግሞ በተለይ ወጣቶቹ የትምህርት ቤት ክፍያ ተከፍሎላቸው ወደ ትምህርት ቤት ተመልሰዋል።
ማርጎሊስ እንደሚሉት የሕክምና ቡድኑ ከሚያከናውነው ቀዶ ጥገና ጎን ለጎን ለትምህርትና ተግባር ተኮር ስልጠናዎችም ትኩረት ይሰጣል።
ስራችንን ጨርሰን ወደ ቤታችን ስንመለስ ይሄ ፕሮጀክት ቀጣይነት እንዲኖረው እንሻለን። ሩዋንዳውያኖች በራሳቸው ይህንን ስራ መስራት ይችላሉ።
ከፊስቱላ በሽታ ያገገመችው ኒራንዲናቦም በዚህ ተስማማለች።
ሴቶች ያለባቸውን ችግሮች ሳይደብቁ ሕክምና እንዲያገኙ አበረታታለሁ። ፊስቱላ ታክሞ መዳን የሚችል በሽታ ነው። ለማገገምና ወደ ቀድሞ ሕይወት ለመመለስም ይቻላል።
ዓለም አቀፉ የሴቶችና ልማት ድርጅት ከሩዋንዳ አጋሮቻቸው ጋር በመሆን እስካሁን ከ4500 በላይ ለሚሆኑ ሴቶችና ህጻናት የህክምና አገልግሎት ሰጥተዋል። 1400 ለሚሆኑ የፊስቱላ በሽተኞችም ከቀዶ ጥገና በተጨማሪ ሰውነትን መጠገን ብቻ ሳይሆን ክብርንም የሚመልስ ህይወት ቀያሪ ህክምና አካሂደዋል። ወደ ናይጄሪያ ስናልፍ በማዕከላዊ ናይጄሪያ በምትገኘው ተራራማ ግዛት ውስጥ በሚገኘው በዚህ ስፍራ ጾታዊ ጥቃት የደረሰባቸው ሴቶች ተጠልለው ይገኛሉ። ከነዚህ ሴቶች አንዷ የሆነችው ስቴላ ኬኔት እንደ አውሮፓውያን አቆጣጠር በ2017 የ10 ዓመት ልጅ እያለች ነበር በወላጅ አባቷ የተደፈረችው።
ወላጅ አባቴ ሰውነቴን መነካካት ጀመረ። አንድ ቀን ወደ ጎን ጠራኝና ማንም ወንድ እንዳያታለልሽ፣ ህይወት ምን እንደሆነ እኔ አስተምርሻለሁ፣ ወድሻለሁ አለኝ። ብናገር ይደበድበኛል፣ እናም ደግሞ የትምህርት ቤት ክፍያ መክፈል ያቆማል ብዬ ፈራሁ።
ኬኔት ባለፈው ዓመት የቤተሰቡ ጓደኛ ለሆነ ሰው ስለ ሁኔታው እስክትናገር ድረስ የሚደርስባት ጾታዊ ጥቃት እንደቀጠለ ትናገራለች። ግለሰቡ ስለ ሁኔታው ለፖሊስ በማሳወቁ አባቷ ቢታሰርም የደረሰባት ነገር በራስ መተማመኗን በትልቁ እንደጎዳው ትገልጻለች።
መጀመሪያ እዚህ ስመጣ በጣም አስቸጋሪ ነበርኩ። አስቸጋሪ ስል ከማንም ሰው ጋር መቀራረብ አልፈልግም ነበር። ሁልጊዜ መጥፎ ልጅ እንደሆንኩ አይነት ስሜት ይሰማኛል።
ክርስቲያን ሴቶችን ለላቀ ስራ ማጎልበት የተሰኘው ለትርፍ ያልተቋቋመ ድርጅት በናይጄሪያ ውስጥ የተመሰረተው እንደ አውሮፓውያን አቆጣጠር በ2010 ሲሆን የከለላ አገልግሎት በሚሰጠው መጠለያ ጣቢያው እንደ ኬኔት ያሉ ከጾታዊ ጥቃት የተረፉ ሴቶች ከደረሰባቸው ጉዳት እንዲያገግሙ እየረዳቸው ይገኛል። ናይጄሪያ ማፑቶ ፕሮቶኮል የተሰኘውን የሴቶች መብት የሚመለከት የአፍሪካ ቻርተር ከፈረመች ከ20 ዓመታት በላይ ብታስቆጥርም በሴቶችና ልጃገረዶች ላይ የሚደርሰው ጥቃት ግን እየጨመረ ሄዷል። በናይጄሪያ የፈረንሳይ አምባሳደር የሆኑት ኢማኑኤል ብላትማን በቅርቡ ባደረጉት ንግግር በሀገሪቱ ያለው ኢኮኖሚያዊ ተግዳሮቶች በስርዓተ ጾታ ላይ የሚፈጸሙ ጥቃቶች ቁጥር እየጨመረ እንዲሄድ ማድረጉን ተናግረዋል። የ18 ዓመቷ ካቾሎ ሙሳ ከ8 ዓመት በፊት ባጎቷ እንደተደፈረች ትናገራለች። ሆኖም እስካሁን ድረስ ጉዳዩን ለቤተሰቦቿ ለመናገር ትፈራለች።
I lied and I told them that someone wanted to kidnap me.
ዋሸሁ። የሆነ ሰው ሊጠልፈኝ እንደሞከረ ነው የነገርኳቸው። እናም በኋላ ተጸጸትኩ። ጉዳዩን ለመናገር ፈርቼ ነበር።
በታሳስ ወር የናይጄሪያ የህግ አውጪዎች ህግ አስፈጻሚ አካላት ወሳኝ እርምጃዎችን መውሰድ እንዲችሉ ህጎቹ እንዲከለሱ ጠይቀዋል። ከለላ የሚሰጠው መጠለያ ጣቢያ ዋና ስራ አስኪያጅ የሆኑት ጃኔት ፒትሩስም አሁን ያሉት ህጎች መገምገማቸውን ይደግፋሉ።
For me, I think either life imprisonment or
ለእኔ የእድሜ ልክ እስራት ወይም ደግሞ የሞት ፍርድ ለሌሎች ሰዎች ተመሳሳይ ድርጊቶችን እንዳይፈጽሙ ማስፈራሪያ ሆኖ የሚያገለግል ይመስለኛል። የወንጀሉ ክብደት ጥቃት በደረሰባቸው ሰዎች ልብና ህይወት ውስጥ ለዘላለም የማይጠፋ ጠባሳ ትቶ ነው የሚያልፈው።
ፒትሮስ አክለው የበለጠ ጠንካራ ህጎች መኖራቸውና ጠንካራ የህግ አፈጻጸም ወንጀሉ እንዳይፈጸም ከማድረግ ባለፈ ሴቶች የተሻለ ደህንነት እንዲሰማቸው እንደሚያግዝም ገልጸዋል።
ስምኝሽ ቆየን ለአፍሪካ ነክ ርዕሶች ዘገባዋ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ሳምንታዊው ስፖርት ነው። ቀዳሚ ዕለት የተጀመረው የአፍሪካ ዋንጫ ውድድር እየተካሄደ ነው፣ ቀጥሏል። በሂውስተን ግማሽ ማራቶን ኢትዮጵያዊቷ ሺቱሜ አሰፋ ኦል ካመርስ በመባል የሚታወቀውን የሰሜን አሜሪካ ክብረ ወሰን አሻሽላለች። የእስያ ዋንጫ 2023 በኳታር እየተካሄደ ነው። አንድ እስራኤላዊ እግር ኳስ ተጫዋች በጋዛ ለታገቱ ሰዎች አጋርነቱን በማሳየቱ ጥላቻ አነሳስተሃል በሚል በቱርክ ክስ ተመስርቶበታል። ለሁሉም ኬኔዲ አባተ።
የአፍሪካን አንድነት ሙዚቃ ቅርስና የእግር ኳስ ፍቅር በሚያሳዩ ትርኢቶች ታጅቦ ቅዳሜ ለተ የተጀመረው 34ኛው የአፍሪካ ዋንጫ በኮት ዲቮር መካሄዱን ቀጥሏል። በውድድሩ መክፈቻ ጨዋታ አዘጋጇ ሀገር ኮት ዲቮር ጊኒ ቢሳውን 2-0 በማሸነፍ የጉዞዋን የመጀመሪያ እርምጃ አሳምራለች። በአላሳን ኦታራ ኦሎምፒክ ስታዲየም በተደረገው በዚህ ጨዋታ ላይ ለሀገሩም ለውድድሩም የመጀመሪያውን ግብ ያስቆጠረው ሴኮ ፎፋን በስታዲየም ለተገኙም ይሁን በቴሌቪዥን መስኮት ለተመለከቱ ደጋፊዎች አንዳች አስደሳች ስጦታ በማበረከታችን ደስ ብሎኛል ሲል ከድሉ በኋላ ተናግሯል። ለመክፈቻው ጨዋታ የስታዲየም መግቢያ ትኬት ከ8 እስከ 25 ዶላር የተሸጠ ሲሆን 60 ሺህ መቀመጫ ባለው ስታዲየም ውስጥ የተደረገውን ጨዋታ 36858 ደጋፊዎች ናቸው በስፍራው ተገኝተው የተመለከቱት። ትናንት እሁድ ደግሞ 3 ጨዋታዎች ተደርገው ሁለቱ በአቻ ውጤት፣ አንዱ ደግሞ ባልተጠበቀ ቡድን አሸናፊነት ተጠናቀዋል። በምድብ 1 ናይጄሪያ ከጊኒ ቢሳው ተገናኝተው አንድ ለአንድ በሆነ ውጤት ተለያይተዋል። የሞት ምድብ በተባለው ምድብ 2 ደግሞ ግብጽና ሞዛምቢክ 2-2 በሆናቸው ውጤት ሲለያዩ ጋና በኬፕ ቨርዴ 2-1 ተሸንፋለች። ሴኔጋል ከጋምቢያ፣ ካሜሮን ከጊኒና አልጄሪያ ከአንጎላ የዛሬ መርሃ ግብሮች ናቸው። የአፍሪካ አህጉር ትልቁ የእግር ኳስ ውድድር በምዕራብ አፍሪካዋ ሀገር ኮት ዲቮር 5 ከተሞች ውስጥ በሚገኙ 6 ስታዲየሞች የሚካሄድ ሲሆን 24 ቡድኖች በ6 ምድብ ተከፍለው ጨዋታቸውን በማድረግ ላይ ናቸው። ትናንት በሂውስተን በተካሄደ የግማሽ ማራቶን ውድድር ኢትዮጵያዊቷ አትሌት ስቱም ያሰፋ 1 ሰዓት ከ04 ደቂቃ ከ37 ሰከንድ በሆነ ጊዜ የሰሜን አሜሪካ ኦል ካመርስ ክብረ ወሰንን አሻሽላ አሸንፋለች። አትሌት ስቱም ከዚህ ቀደም በኬንያዊቷ ቪኮቲ ቼፒንጌኖ በአውሮፓውያኑ 2022 በ1 ሰዓት ከ05 ከ03 ተይዞ የነበረውን ክብረ ወሰን በ26 ሰከንድ አሻሽላለች። በዓለም አትሌቲክስ የወርቅ ደረጃ ባለው በዚህ ውድድር ላይ የ29 ዓመቷ
አትሌት ስቱሜ ያስመዘገበችው ሰዓት በዓለም የግማሽ ማራቶን የምንጊዜም 8ኛው ሰዓት ሆኖም ተመዝግቧል። ኬንያዊቷ ሄለን ኦቢሪ ሁለተኛ፣ ኢትዮጵያዊቷ ቡዜ ድሪባ ደግሞ ሶስተኛ ወጥተዋል። በወንዶች ፉክክር ኢትዮጵያዊው ጀማል ይመር ግማሽ ማራቶኑን 1:00:42 በማጠናቀቅ አሸንፏል። ኬንያዊው ዌስሌ ኪፕቶ ሁለተኛ ሲወጣ ኢትዮጵያዊው ሚልኬሳ መንገሻ ሶስተኛ ወጥቷል። በቫሌንሺያ በተካሄደ የ10 ኪሎ ሜትር የጎዳና ላይ ሩጫ ደግሞ ኬንያዊቷ አግነስ ኒጌቲች የኢትዮጵያዊቷን ክብረ ወሰን ሰብራለች። የ22 ዓመቷ ኒጌቲች ውድድሩን ከ29 ደቂቃ በታች ያጠናቀቀች የመጀመሪያዋ ሴት ስትሆን በኢትዮጵያዊቷ የዓለም ዘርፍ የኋላው ከዚህ ቀደም ተይዞ የነበረውን ክብረ ወሰን በ28 ሰከንድ ማሻሻሏን የዓለም አትሌቲክስ መረጃ ያመለክታል። 41ኛው የጃን ሜዳ ኢንተርናሽናል አገር አቋራጭ ውድድር በትናንትናው ዕለት ተካሂዷል። በወጣትና ዋቂ አትሌቶች በተለያዩ ርቀቶች በተካሄደው በዚህ ውድድር ላይ ኢትዮ ኤሌክትሪክና ኢትዮጵያ ንግድ ባንክ ከፍተኛውን ውጤት አስመዝግበዋል። በድብልቅ ሪሌ ኢትዮጵያ ንግድ ባንክ ሸገር ሲቲና ኦሮሚያ ክልል ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው ሲያጠናቀቁ፣ በ6 ኪሎ ሜትር ወጣት ሴቶች የኢትዮጵያ ንግድ ባንኮቹ የኔዋ ንብረትና አሳየች አድነው አንደኛና ሁለተኛ፣ የኦሮሚያ ኮንስትራክሽን ኢንጂነሪንግ አትሌቷ ሸቶ ጉሚ ደግሞ ሶስተኛ መውጣት ችለዋል። በ8 ኪሎ ሜትር ወጣት ወንዶች ደግሞ የሸገር ሲቲው አቤል በቀለ አንደኛ፣ የኢትዮ ኤሌክትሪኮቹ ሳሙኤል ፍሬውና ጀምበሩ ሲሳይ ደግሞ ሁለተኛና ሶስተኛ ወጥተዋል። በ10 ኪሎ ሜትር አዋቂ ሴቶች ግርማዊት ገብረ እግዚአብሔር ከጉና ንግድ፣ ታደለች በቀለ ከኦሮሚያ ክልል፣ መሰረት ጎላ ደግሞ ከኢትዮ ኤሌክትሪክ። በ10 ኪሎ ሜትር አዋቂ ወንዶች ቦኪ ድሪባ ከሸገር ሲቲ፣ ታደሰ ወርቁና በሪሁ አረጋዊ ከኢትዮ ኤሌክትሪክ ከአንደኛ እስከ ሶስተኛ ወጥተዋል። በ6 ኪሎ ሜትር ወጣት ሴቶች ኢትዮ ንግድ ባንክ የቡድን አሸናፊ ሲሆን በ8 ኪሎ ሜትር ወጣት ወንዶች ደግሞ ኢትዮ ኤሌክትሪክ የቡድን አሸናፊ ሆኗል።
ኬኔዲ አባትን ለስፖርት ዘገባው አመሰግናለሁ። ይህ የአሜሪካ ድምፅ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአውሮፓውያኑ ዘመን አቆጣጠር ጥር ወር ውስጥ በሚመጣው ሶስተኛው ሰኞ ላይ አሜሪካውያን የሬቨረንድ ዶክተር ማርቲን ሉተር ኪንግን መታሰቢያ ዕለት አክብረው ይውላሉ። ዶክተር ኪንግ የደቡብ አላባማ ክፍለ ግዛት የባፕቲስት ቤተ ክርስቲያን አገልጋይ ሲሆኑ በዩናይትድ ስቴትስ የዘር መድሎን በመቃወም ለእኩልነት የሚደረገው ትግል መሪ ነበሩ። ጥር 7 2015 ዓ ም 94ኛው የልደት በዓላቸው የሚያከብሩበት ዕለት ነበር። እንደ አውሮፓ አቆጣጠር 1865 የዩናይትድ ስቴትስ የእርስ በርስ ጦርነት ያበቃል በትና ባርነትን በሕግ የከለከለው 13ኛው የሕገ መንግሥቱ ማሻሻያ የወጣበት ወቅት ነው። እንዲሁም የዘር ማህበረሰብ አባላትና ሴቶችን ጨምሮ በብዙዎቹ አሜሪካውያን ዘንድ የጂም ክሮ ሕጎች ተብለው የሚታወቁትን በመቃወም እንዲሁም እንደ አውሮፓ አቆጣጠር በ1960ዎቹ መጨረሻ አካባቢ ፖለቲካዊ ውክልና ለሌላቸውና በቁጥር አነስተኛ ለሆኑት የሲቪል መብቶች ጥበቃ እንዲደረግ በመጠየቅ በሺዎች የሚቆጠሩ አሜሪካውያን አደባባይ የወጡበትና ሁከትም የነበረበት ጊዜ ነበር። እነዚህ የመንግስትና የአካባቢ ህጎች የዘር መለያየትና ያፈጠጠን ግልጽ መድሎን ህጋዊ በማድረግ በመንግስት ባለስልጣናትና በማህበረሰቡ የሲቪል ጠባቂ ቡድኖች በኃይል የሚተገበሩ ነበሩ። ይህን ስርዓት ለመለወጥ የሞከሩ አፍሪካ አሜሪካውያን ተመጣጣኝ ያልሆነ የአፓርታይድ ጥቃት የደረሰባቸው ሲሆን ብዙዎቹንም የመብት ተሟጋቾች ለሞት ዳርጓል። በዚህ አውድ ውስጥ ዶክተር ኪንግ የማህተመ ጋንዲን የሰላማዊ ተቃውሞ መርሆች በመከተል ተከታዮቻቸውን መጠነ ሰፊ አድማ የመቀመጥና ሰላማዊ የሰልፍ ጉዞዎችን የህዝባዊ እምቢተኝነትን መርተዋል። በተቃዋሚዎቹ ላይ በተደጋጋሚ የሚወሰዱ መጠነ ያለፉ የበቀል እርምጃዎች በተቀረው የአገሪቱ ክፍል አስቸኳይ ለውጥ የሚያስፈልግ መሆኑን አሳይተዋል። ዶክተር ኪንግ የድካማቸውን ፍሬ ለማጣጣም እድሉ አልነበራቸውም። እንደ አውሮፓ አቆጣጠር ሚያዝያ 4 1965 በ39 ዓመታቸው ህይወታቸው አልፈዋል። ይሁን እንጂ በአስርት ዓመታት የዘር ልዩነት ህጎች ተሰርዘዋል። ዛሬ መድሎ የተወገዙና በህግም የሚያስቀጣ ወንጀል ሆኗል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ከሁሉም የህብረተሰብ ክፍል የተውጣጡ ሰዎች ያንን የሰልፍ ጉዞ ቀጥለዋል። ስልጣናቸውን አላግባብ የሚጠቀሙትን ለመጋፈጥ፣ ጥላቻና መድሎን ለመቃወም፣ የመምረጥ መብት እንዲጠበቅ፣ ደረጃውን የጠበቀ ስራ እንዲኖር፣ የጤና እንክብካቤ፣ የመኖሪያ ቤትና ትምህርት እንዲኖር ድምጻቸውን ከፍ አድርገዋል ሲሉ ተናግረዋል። ባይደን አክለውም በዚህ ችለት ለሀገራችንና ዓለማችን ስለ ህሊናችን ጥሪ ያቀረበልንን ሰው ትሩፋት እናስባለን ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አሜሪካ ድምጽ ራዲዮ ጣቢያ በ22፣ 25 እና 31 ሜትር ባንዶች ለዛሬ ሰኞ ጥቅምት 6 2016 ያሰናዳውን ፕሮግራም በዚሁ ማጠናቀቁ ነው። ያስተናገድኳችሁ አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ፣ የስቱዲዮ ስርጭት መሐንዲሱ ቢላንድራዴ፣ የቀጥታ ስርጭት የምስልና ድምጽ አቀናባሪያችን ቲያን ዋንግ ነበረች። ቀደም ብዬ ማስተዋወቅ እድል አላገኘሁኝም። ክቡራትና ክቡራን አድማጮቻችን፣ ተመልካቾቻችን ዝግጅቶቻችንን ከድረገጻችንና ከሌሎች ማህበራዊ ገጾቻችን ላይም ታገኛላችሁ። ነገ ምሽት ቀጠሯችን 3 ሰዓት ነው። ያሁኑም በዚህ ያበቃ። ሰላም፣ በደህና አደሩ።